dilbataa fi sanbattan gaari sini hawwina wiqata walitti deebin.
ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ የካቲት 10 2015 ዓመተ ምህረት ዝግጅታችን ጀመረ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በክልሉ ታንጥቀው የሚንቀሳቀሱ ኦነግ ሸኔ ያሏቸው ኃይሎች በንግግር ወደ እርቅ እንዲመጡ ጥሪ ያቀረቡ የትግራይ ሊቃነ ጳጳሳት የቅዱስ ሲኖዶስን ጥያቄ እንደማይቀበሉ አስታወቁ። እነዚህና ሌሎች ሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ ማመሻው ሰመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ተቀናበረልናለች። በምስልና ድምጽ ቀነበር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባዮ ገበያው አብረውን ያመሻሉ። የፕሮግራሙ አናዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ይተላለፋል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። አሁን ቀዳሚ ወደሚሆነው የዕለቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ? ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በአብዛኛው ሴቶችና ህጻናት የሚገኙበት ከ60,000 በላይ ሶማሊያውያን ግጭትንና አለመረጋጋትን በመሸሽ ላስካኑድ ከተሰኘች ከተማ በመነሳት ወደ ኢትዮጵያ ሶማሌ ክልል ገብተዋል ሲል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ከጄኔቫ የኮሚሽኑ መስሪያ ቤት የተገኘው መረጃ እንዳመለከተው ፍልሰተኞቹ ዘመዶቻቸው በግጭቱ የተገደሉባቸው አሊያም በጦርነቱ ወቅት ከቤተ ዘመድ የተለያዩ ናቸው። ድካምና መደናገጥ ይታይባቸው እንደነበርና ለመጓጓዣ እንደሆናቸው ያላቸውን ጥቂት ንብረት እንደሸጡ በአካባቢው ላሉ የኮሚሽኑና የተመድ ስደተኞች ወኪል ሰራተኞች ተናግረዋል ሲሉ የኮሚሽኑ ቃል አቀባይ ኦልጋ ሳራዶ ሙር ጄኔቫ ላይ ዛሬ ተናግረዋል። ፍልሰተኞቹ በኢትዮጵያ ሶማሌ ክልል በዶሎ በሚገኙ 13 መጠለያዎች እንደሰፈሩ ታውቋል። በአማካይ 1000 የሚሆኑ ሰዎች ወደ ኢትዮጵያ በመሻገር ላይ መሆናቸውና ፍልሰተኞቹን ለመርዳት የአቅርቦት ውስንነት መኖሩን ኮሚሽኑ አስታውቋል። ካለው ችግር አኳያም ትምህርት ቤቶችንና የመንግስት ህንጻዎችን ለመጠለያነት መጠቀም ተገደዋል ተብሏል። ላስካኑድ ከተሰኘች ከተማ እስካሁን 185,000 የሚሆኑ ሰዎች መፈናቀላቸውንና አብዛኞቹ ወደ ሶማሊላንድ ሲሄዱ ሌሎቹ ደግሞ ወደ ፑንትላንድና ኢትዮጵያ ቀንተዋል። በደቡብ ሱዳን ባለፈው የፈረንጆች ዓመት ማብቂያ ላይ ሁከት በከፍተኛ ደረጃ ጨምሮ ነበር ሲል በአገሪቱ የሚገኘው የተመድ ተልዕኮ ሪፖርት ማድረጉን የተባበሩት መንግስታት ድርጅት ቃል አቀባይ ትናንት ኒውዮርክ ላይ አስታውቀዋል። ሁከቱ በአብዛኛው አፐር ናይል፣ ዋራፕ እና ጆንግሌ ግዛቶች ላይ ታይቶ እንደነበር ቃል አቀባዩ ገልጸዋል። በሁከት የተጎዱት ሰዎች ቁጥር በ87% ጨምሮ እንደነበር በደቡብ ሱዳን የሚገኘው የተመድ ተልዕኮ በሩብ ዓመት ሪፖርቱ አመልክቷል ብለዋል ቃል አቀባዩ ስቴፋን ዱጃሪክ። ጠለፋ በ464%፣ ከግጭት ጋር የተያያዘ ጾታዊ ጥቃት ደግሞ 360% ጨምሮ እንደነበርም ታውቋል። በዓለም አቀፍ የሰብአዊ መብትና የሰብአዊ ሕግጋት መሰረት የደቡብ ሱዳን መንግስት ለግጭቱ መፍትሄ ለመስጠትና ሲቪሎችን ከጥቃት ለመታደግ በአስቸኳይ እንዲንቀሳቀስ ተልዕኮው ጥሪ አቅርቧል። ተልዕኮ በተጨማሪም ሰላምን በተመለከተ ውይይት በማድረግና በመቶ የሚቆጠሩ ቅኝቶችን በማድረግ እንዲሁም በአንዳንድ ቦታዎች ጊዜያዊ ጣቢያዎችን በማቋቋም ላይ መሆኑን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዚህ ወር መጀመሪያ ላይ በምዕራብ ሊቢያ ተጠልፈው የታገቱ 6 ክርስቲያን ዜጎቿን ለማስለቀቅ እንዲጥሩ ግብጽ ለሊቢያ ባለስልጣናት ጥሪ አድርጋለች። 6ቱም የተጠለፉት ወንዶች ሲሆኑ በዝምድናም የተሳሰሩ መሆናቸው ሲታወቅ ስራ ፍለጋ ወደ ሊቢያ እንዳመሩ ጠበቃቸው አሚር ናሲፍ ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። ላለፉት 12 ዓመታት በርስ በርስ ጦርነት ውስጥ ተከረመችው ሊቢያ በመዲናዋ ትሪፖሊ ባሉና በመስራቅ ያገሩት ክፍል በሚገኙ ሁለት መንግስታት ሽኩቻ ስትታመስ በስተምዕራብ ደግሞ ሚሊሻ ብርኖች ሰዎችን በማገትና በህገወጥ ሰዎች ዝውውር ሀብት በማካበት ላይ ናቸው። ከታገቱት ሰዎች አንዱ በቅርቡ ወደ ቤተሰቦቹ በመደወል ለእያንዳንዳቸው 3100 ዶላር መልቀቂያ ተጠይቀናል ማለቱን ጠበቃው አስታውቋል። ግብጻውያኑ በምዕራብ ሊቢያ ዛዊያ ከተማ አቅራቢያ በሚገኝ የፍልሰተኞች ካምፕ እንደሚገኙና አጋቾቹ በዛው ካልተከፈለን እንገላቸዋለን የሚል ዛቻ ያሰሙ እንደሆነ ጠበቃው ጨምሮ ተናግረዋል። በምዕራብ ሊቢያ ፍልሰተኞች ከመሰቃየታቸውና ከመታገታቸው በተጨማሪ የሚሊሻ ቡድኖች ማስለቀቂያ ቪዛ ይጠይቁባቸዋል። የሰዎቹ ታግቶ መቆየት ባለፉት ጥቂት ቀናት ውስጥ በግብጽ ቁጣው እንዲጨምር አድርጓል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ የበለጠ እንዲጠርና መላ እንዲፈልግ ሙስጣፋ በክሪ የተባሉ የፓርላማ አባል በትዊተር ጠይቀዋል። ከሜዲትራኒያን ባህር ላይ 100 የሚሆኑ ፍልሰተኞችን መታደጉን አንድ የኢጣሊያን በጎ አድራጎት ድርጅት በለቀቀው ቪዲዮ አስታውቋል። ኢመርጀንሲ የተባለው የኢጣሊያን በጎ አድራጎት ድርጅት ትናንት ሐሙስ 110 የሚሆኑ ፍልሰተኞችን ከባህር ላይ እንደታደገ አስታውቋል። የድርጅቱ የሕክምና ቡድን የጤና ትኩረት ለሚሹ ፍልሰተኞች ክብካቤ ማድረጉም ታውቋል። ፍልሰተኞቹ ከሰሜን አፍሪካ ወደ ኢጣሊያን ሊገቡ በመሞከር ላይ እንደነበሩ የበጎ አድራጎት ድርጅቱ አስታውቋል። በአሁኑ ወቅት ፍልሰተኞቹ የሕይወት አድን ተግባር በመታከናውን መርከብ ላይ ሆነው ወደ ጣሊያን በማቅናት ላይ ናቸው ተብሏል። የደቡብ አፍሪካ ባህር ኃይል ከቻይናና ከሩሲያ ባህር ኃይል ጋር የአስር ቀናት ልምምድ ዛሬ እንደሚጀምር ይጠበቃል። የባህር ኃይሎቹ ልምምድ የሚደረገው ሩሲያ ዩክሬንን የወረረችበት አንደኛ ዓመት በተቃረበበትና ከሀገር ውስጥም ሆነ ከውጪ ከፍተኛ ትችት እያስተናገደችበት ባለበት ወቅት ነው። ልምምዱን በማድረጓ ደቡብ አፍሪካ በዩክሬን ላይ የተፈጸመውን ወራራና ጦርነት እንደምትደግፍ ይቆጠራል የሚል ነቀፌታ ከየአቅጣጫው በመሰማት ላይ ነው። የሩሲያ የጦር መርከብ በዚህ ሳምንት መጀመሪያ ላይ በኬፕ ታውን መልህቁን ሲጥል መርከቡ ወደ ደርባን ጉዞውን ለመቀጠል ነዳጅ ሊሞላ እንደቆመ አንድ የሩሲያ ዲፕሎማት መናገራቸውን ኤኤፍፒ ዘግቧል። በኬፕ ታውን ደቡብ አፍሪካ የሚገኙ ዩክሬናውያን መልህቁን ወደ ጣለው የሩሲያ የጦር መርከብ ጀልባቸውን በማስጠጋት ከትናንት በስቲያ ተቃውሟቸውን አሰምተዋል። ሞሲ ብለው የሰየሙት የባህር ላይ ልምምድ ስዋና በተሰኘው የአካባቢው ቋንቋ ጭስ እንደማለት ነው። ደርባንና ሪቻርድስ ቤይ በተሰኙ የወደብ ከተሞች ከዛሬ ጀምሮ ለሚቀጥሉት 10 ቀናት እንደሚደረግ ይጠበቃል። የአሁኑ ልምምድ ከታቀዱት ተከታታይ የባህር ላይ ልምምዶች ሁለተኛው መሆኑ ታውቋል። ከ350 በላይ የሚሆኑ የደቡብ አፍሪካ ወታደሮች በልምምዱ ላይ በመሳተፍ ከሩሲያና ቻይና ጋር ክህሎትና ዕውቀትን እንደሚለዋወጡ የአገሪቱ ሰራዊት ባለፈው ወር አስታውቋል። ደቡብ አፍሪካ ገለልተኛ መሆኑን በመምረጥ ሩሲያ በዩክሬን ላይ የፈጸመችውን ወረራ ከማውገዝ ተቆጥባለች። ጦርነቱ በንግግር እንዲፈታም ጠይቃለች። ሎክሂድ ማርቲን እና ሬቲዮን የተሰኙ የአሜሪካ ወታደራዊ ተቋራጮች ለታይዋን መሳሪያዎችን በማቅረባቸው ቻይና የንግድና የማዕለ ነዋይ ማዕቀብ እንደጣለችባቸው ትናንት አስታውቃለች። እርምጃው ቻይና እንደ ግዛቷ የምትቆጥራትን ታይዋን ለመነጠል የምታደርገውን ጥረት መቀጠሏን የሚያሳይ ነው ተብሏል። የአገሪቱ የንግድ ሚኒስቴር ትናንት እንዳስታወቀው ኩባንያዎቹ ወደ ቻይና ምርትን ከማስገባት እንዲሁም አዲስ መዋለ ነዋይ ከመጀመር ታግደዋል ብሏል። ማዕቀቡ በሎክሂድ ማርቲን እና ሬቲዮን ላይ ምን ተጽዕኖ እንደሚያስከትል ግልጽ አይደለም ሲል የአሶሴትድ ፕሬስ ዘገባ አመልክቷል። ዩናይትድ ስቴትስ ወታደራዊ ቴክኖሎጂዎች ለቻይና እንዳይሸጡ ያገደች ቢሆንም አንዳንድ የአሜሪካዊ ወታደራዊ ተቋራጮች ግን በሌሎች መዋለ ነዋይ ዘርፎች በቻይና ይሳተፋሉ። ቻይናና 22 ሚሊዮን ሕዝብ ያላት ታይዋን እንደ አውሮፓውያን አቆጣጠር 1949 ላይ ከተደረገ የእርስ በርስ ጦርነት በኋላ ተለያይተዋል። የቻይናው ኮሚኒስት ፓርቲ ግን አስፈላጊ ከሆነ በጉልበትም ቢሆን መልሶ የማዋሃድ ግዴታ እንዳለበት ይናገራል። ዩናይትድ ስቴትስ ኦፊሴላዊ የሆነ ግንኙነት ከታይዋን ጋር ባይኖራትም ሰፋ ያለ የንግድና ኢመደበኛ ግንኙነቶች ግን አሏት። ዋሽንግተን ታይዋንን እንድትከላከል የፌዴራል ሕግ ያስገድዳል። አድማጮች ለምሽቱ ያስኩ ዜና በዚህ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዱን ለዓለም ዜናው ጅጋርከን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 10 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ወደ አብይ ዘገባ እንለፍ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በክልሉ ታጥቀው የሚንቀሳቀሱ ኦነግ ሸኔ ያሏቸው ታጣቂዎች በንግግር ወደ እርቅ እንዲመጡ ጥሪ አቀርበዋል። የታጣቂዎቹ ቃል አቀባይ ጥሪውን በበጎ እንደሚመለከቱት ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ዛሬ ለጨፌ ኦሮሚያ የስድስት ወር የሥራ አፈጻጸም ሪፖርት ባቀረቡበት ወቅት በኦሮሚያ ታጥቀው የሚንቀሳቀሱ ታጣቂዎች በእርቅ እንዲመለሱ ጥሪ አቅርበዋል።
ከመጀመሪያ ጨፌ ከነፉንድሮች ቃሙሌ ሂደተኒ ናኑ ኬኝኪስ
በዚህ በተከበረው ጨፌ ፊት በክልላችን ታጥቀው የሚንቀሳቀሱ ኦነግ ሸኔ በርቅ እንዲገቡ በትልቅ አክብሮት በህዝባችን ስም መጠየቅ ፈልጋለሁ።
የምክር ቤቱ አባላትም እየተስተዋለ ያለውን የሰላም ችግር በተመለከተ ጥያቄ አቅርበዋል።
ኢማ ረኮ ነገኛድን ኡመድ ቡካይ
በጸጥታው ችግር የተፈናቀሉ ዜጎችን መልሶ ማቋቋም ላይ እንዲሁም በጸጥታው ችግር የተጎዱ የጤና ተቋማት ትምህርት ቤቶች መልሶ መገንባት ወደ ነበረበት ለመመለስ ልዩ ትኩረት መሰጠት ይኖርበታል።
ጨፌ ከነሳያል ሙቱማና ኦሮሞ ሹመተ ኦሮሞ ያለ ያያሉ ከሳ ወሎራኑ
ለዚህ ጨፌም ሆነ የኦሮሚያ ክልል መንግስት ቆም ብሎ ማየት አለበት። ከውጭ የምንዋጋውን ባንድነት እየመከትን የውስጥ ችግሮቻችንን ደግሞ በልዩ ትኩረት መፍታት አለብን እና ከኦነግ ሸኔ ጋር ያለውን ችግር ቆም ብለን ማየት ይኖርብናል። የኦሮሚያ መንግስትና ጨፌው ያቀረበውን ጥሪ ተቀብለው እንዲመጡ የሚል ሐሳብ ማንሳት ፈልጋለሁ። ከዚህ ቀደም በወለጋና ጉጂ አካባቢ የሚነሳው አሁን ወደ መሃል አካባቢ እየመጣ ነው። በዞናችን ራሱ የተለያዩ ምርታማ ወረዳዎች ለዚህ ችግር እየተጋለጡ ነው እና ትኩረት ይሻል።
የጸጥታው ችግር ባለበት አካባቢዎች የተለያዩ ጤና ተቋማትና ትምህርት ቤቶች ላይ የደረሱ ጉዳቶችን በተመለከተ ከምክር ቤቱ አባላት ለተነሳው ጥያቄ በኦሮሚያ ክልል በምክትል ፕሬዝዳንት ማዕረግ የማህበራዊ ክላስተር አስተባባሪ አቶ አብዱል ሐኪም ሙሉ መልስ ሰጥተዋል።
በተለይ የጸጥታ ችግር ሲታይበት የነበሩ አካባቢዎች ውስጥ የተጎዱ የጤና ተቋማት በከፊልና ሙሉ በሙሉ የወደሙትን እንዲጠገኑ ወደ አገልግሎት እንዲመለሱ ለማድረግ እየተሰራ ነው። ይህ ስራ በመንግስት በጀት በልዩ ትኩረት ህብረተሰቡን በማሳተፍ መልስ ያገኘ ይሰራል። እንዲሁም በልዩ ሁኔታ በልዩ እቅድ ተይዞለትም የሚሰራ ይሆናል።
የኢትዮጵያ መንግስት ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ቡድን በኦሮሚያ ክልል በሰላማዊ ሰዎች ላይ ጥቃት በማድረስ ብዙ ሰዎችን በመግደል ሲወነጀል መቆየቱ ይታወሳል። በተጨማሪም የሀገር ውስጥና በዓለም አቀፍ ሰብአዊ መብቶች ድርጅቶች ታጣቂዎቹ በተለይም የአማራ ተወላጆች ላይ ግድያ መፈጸማቸውን ገልጸው ሪፖርት ሲያወጡ መቆየታቸው ይታወሳል። የኢትዮጵያ መንግስት ኦነግ ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ሲል ራሱን የሚጠራው ታጣቂ ቡድን በክልሉ ፕሬዝዳንት የቀረበውን የሰላም ጥሪ በተመለከተ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ የሰላም ጥሪውን በበጎ እንደሚመለከቱ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በወልቂጤ ከተማ ለውሃ አቅርቦት ጥያቄ አዲስ አበባ አደባባይ በወጡ ነዋሪዎች ላይ ያልተመጣጠነ ጥቃት በማድረስ ህይወት እንዲጠፋና የአካል ጉዳት እንዲደርስ ያደረጉ የመንግስት የጸጥታ ኃይሎች ተጠያቂ እንዲሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኮሚሽኑ በጥቃቱ 3 ሰዎች መገደላቸውንና 30 ሰዎች መቁሰላቸውን አስታውቋል። ዮናታን ዘብዲዮስ ዝርዝር አለው።
በደቡብ ክልል ጉራጌ ዞን ወልቂጤ ከተማ የቧንቧ ውሃ አቅርቦት እጥረት ያጋጠማቸው የከተማው ነዋሪዎች መፍትሄ እንዲሰጣቸው ለመንግስት ጥያቄ ለማቅረብ የካቲት 8 ቀን 2015 ዓ.ም አደባባይ በወጡበት ወቅት ፖሊስ በወሰደው ያልተመጣጠነ እርምጃ ጉዳት መድረሱን ዛሬ የወጣው የኮሚሽኑ ሪፖርት ያስረዳል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ክልል ዳይሬክተር አቶ ኢማድ አብዱል ፈታም በጥቃቱ የሰው ህይወት ማለፉና አካል መጉደሉን ለአሜሪካ ድምጽ ተናግሯል።
ሰልፎቹ ሰዎችን ለመበተን ፖሊስ ባደረገው ጥረት በሌላ መልኩ ደግሞ ሰልፈኞቹ ባደረጉት አንዳንድ እንቅስቃሴ መሃል በተወሰደው እርምጃ የህይወታቸው ያለፈ ሰዎች አሉ፣ የአካል ጉዳት የደረሰባቸው ሰዎች አሉ። እንግዲህ ዜጎች እንደ ዜጋ ድጋፍም ይሁን የተቃውሞ ሰልፍ በመውጣት ሀሳባቸውን በሰላማዊ መንገድ መግለጽ መብት አላቸው። እንደዚህ አይነት ሰልፎች ችግሩ እንኳን ቢኖርባቸው ሰልፎቹን ለመቆጣጠር መወሰድ ያለ ባቸው እርምጃዎች በተቻለ መጠን ከችግሩ ጋር የሚመጣጠኑ መሆን አለባቸው። እኛ ባደረግነው አጣራት የተወሰደ እርምጃ ከነበረው ሁኔታ አንጻር ተመጣጣኝ ያለን የሚል መደምደሚያ ነው።
የአሜሪካ ድምጽ ትላንት ያነጋገራቸው ነዋሪዎች ህይወታቸው ያለፉ ሰዎች ቁጥራቸው 4 መሆኑን ገልጾ ነበር። በሌላ በኩል የክልሉ ፖሊስ ኮሚሽነር አለማየሁ ማሞ የቆሰሉ ሰዎች 8 መሆናቸውን ገልጸው የነበረ ሲሆን የሰማኮም የአይን ምስክሮችን ተጎጂዎችን የተጎጂ ቤተሰቦችና የጤና ባለሙያዎችን በማነጋገር አሰባሰብኩት ባለው መረጃ 3 ሰዎች ጭንቅላታቸውና ደረታቸው ላይ በጥይት ተመተው መገደላቸውን ቢያንስ በ30 ሰዎች ላይም የተለያየ መጠን ያለው የአካል ጉዳት መድረሱን ገልጿል።
እንግዲህ የተባለው እስከ ትናንትና ማታ ድረስ እኛ ባደረግነው ማጣራት 4 ሰው ሲባለበት በእርግጠኝነት እኛ ያጣራነው 4 ሰው ሳይሆን 3 ሰው መሆኑን ነው። ግን ብዙ የቆሰሉ ሰዎች ስለነበሩ የማች ቁጥር የመጨመር ዕድል ሊኖር ይችላል።
በሌላ በኩል የወልቂጤ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ረቢላሊም ጉዳት ደርሶባቸው እነርሱ ሆስፒታል ብቻ የመጡት ተጎጂዎች ቁጥር 16 እንደነበር ለአሜሪካ ድምጽ መናገራቸው ይታወሳል። ፖሊስ ኮሚሽነሩ አቶ አለማየሁ እርምጃው የተወሰደው በውሃ ጥያቄ በማሳበብ አገር አቋራጭ መንገድ መዝጋት፣ ጎማ ማቃጠልና በመሰል ህገወጥ ድርጊቶች በመሳተፋቸውና ይህንን ለማስቆም በሚደረግ ሂደት ውስጥ ነው ማለታቸው ይታወሳል። እስማኮ በበኩሉ የተወሰደው እርምጃ ተመጣጣኝ አለመሆኑን በዛሬ ሪፖርት አስተዋውቋል።
ሰልፈኞቹ ሙሉ በሙሉ ሰላማዊ ነበሩ ማለት አይቻልም። ያም ቢሆን ግን ሰልፈኛው ቁጥር ሰልፎ ከተጠራበት አላማ ጋር በሌላ ባነሰ ያነሰ ጉዳት ሊያስከትሉ በሚችሉ ሁኔታዎች ሰልፉን መቆጣጠር ይቻል ነበር፣ የሰው ህይወት ሳይጠፋ ማለት ነው። ያ ነው መሆን የነበረበት እንጂ ሰልፈኞቹ ሙሉ በሙሉ ምንም ችግር አልነበረም ሰላማዊ ነበረ ማለት አይቻልም። ድንጋይ መወራወሮች ነበሩ፣ የንብረቶች ላይ የደረሱ ጉዳቶች ነበሩ። እሱ ማይካድ ነው። ሆኖም ግን ያም ቢሆን ፖሊስ ሰልፍን ሲበትን በምን መልኩ መበተን እንዳለበት የተቀመጡ ሀሳቦች አሉ። ከዛ አንጻር የታዩ ቁጥቶች አሉ የሚል መደምደሚያ ያለ።
ትናንት ያነጋገርናቸው አንድ የከተማው ነዋሪ ሰልፉ ከውሃ ችግር ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበር ተናግሯል። ሰላማዊ ሰዎችም የተገደሉትና ጥቃት የደረሰባቸው ከክልሉ ልዩ ኃይል በተተኮሰ ጥይት መሆኑን ገልጿል። የክልሉ መንግስት በአስቸኳይ አጣርቶ አጥፊዎችን ተጠያቂ ሊያደርግና ለተጎዱ ሰዎችም ተገቢውን ካሳ ሊያሰጥ እንደሚገባ ኮሚሽኑ ማሳሰቡን አቶ ኢማድ ተናግሯል።
እዛ ላይ እንዳስቀመጥነው አንደኛ ይህን እንግዲህ የፈጸሙ ሰዎች ምርመራ እንዲደረግባቸውና ተጠያቂነት እንዲረጋገጥ ነው። በተጨማሪም ጉዳት የደረሰባቸውና ህይወታቸው ያለፈ ሰዎችን በሚመለከት መንግስት ለቤተሰቦቻቸው ካሳ እንዲከፍል ነው የሚያደርገው።
ዛሬ በወጣው የኮሚሽኑ ሪፖርት ላይ አስተያየታቸው የሰፈረው ኮሚሽነር ዳንኤል በቀለ የተወሰደው የኃይል እርምጃ ከነገሩ ሁኔታ አንጻር ሲታይ ተመጣጣኝ አለመሆኑን ጠቅሰው አንገብጋቢ በሆነ የውሃ አቅርቦት ጥያቄ ሰልፍ ወጥተው ድንጋይ በወረወሩና መንገድ በዘጉ ሰዎች ላይ ህይወት የሚያጠፋ መሳሪያ ተጠቅሞና ጥይት ተተኩሶ ነዋሪዎች መገደላቸው ፈጽሞ ተቀባይነት የሌለው እርምጃ ነው ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባ ደግሞ ወደ ትግራይ እናልፋለን። ከትግራይ ክልል ሊቃነ ጳጳሳት የቅዱስ ሲኖዶስን ጥሪ እንደማይቀበሉት አስታወቁ። በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ የተላከላቸውን ተቋርጦ የነበረውን ግንኙነት የማስቀጠል ጥሪ እንደማይቀበሉት ዛሬ በሰጡት መግለጫ አስታወቁ። በክልሉ የሰሜን ምዕራብ ትግራይ ሽረ እንደ ስላሴ፣ የምስራቃዊ ትግራይ አዲግራት፣ የማዕከላዊ ዞን አክሱም እና የመዕለ አህጉረ ስብከት ሊቃነ ጳጳሳት በመግለጫቸው እንዳስታወቁት በቅዱስ ሲኖዶሱ የተላከው የጥሪ ደብዳቤ በክልሉ ከአንድ ዓመት በፊት ተመስርቷል ያሉትን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነትን ያገለለ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስ ይህን ምላሽ ያዘረብዳቤ እስካሁን ለመንበረ ፓትርያርኩ እንዳልደረሰ ገልጸው ሲደርስ በቅዱስ ሲኖዶሱ ወይም በቅዱስ ፓትርያርኩ ምላሽ እንደሚሰጥበት ተናግሯል። ሙልጌታ ጽባ ተጨማሪ ያለው።
የካቲት 1 2015 ዓመተ ምህረት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ትግራይ ክልል ለሚገኙ ሀገረ ስብከት ሊቃነ ጳጳሳት የተጻፈውን በጦርነት ምክንያት የተቋረጠው ግንኙነት ለማስቀጠል ጥያቄ በተመለከተ ትላንት ውይይት ማድረጋቸው በትግራይ ክልል የሚገኙ አራት ሀገረ ስብከት ሊቃነ ጳጳሳት ዛሬ በሰጡት መግለጫ አስታውቀዋል። የሽረንዳ ስላሴ የትግራይ ሰሜናው ምዕራብ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ፣ የአክሱም ማዕከላዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዮስ፣ የአዲግራት ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስና የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ በመቀለ ከተማ በዛሬው ዕለት በሰጡት መግለጫ ትግራይ ክልል ውስጥ በህዝብ ላይ እልቂት ሲደርስ ሲኖዶሱ ከመውገዝ ይልቅ ድጋፉን አሳይቷል ብለዋል። ስድስት ገጾች ባሉት ለቅዱስ ሲኖዶስ በተጻፈ ደብዳቤ ላይ ዝርዝር ሁኔታዎች የተጠቀሱ ሲሆን በአጠቃላይ በሰሜን ኢትዮጵያ ጦርነት ወቅት በክልሉ በተለያዩ አካባቢዎች የጅምላ ግድያዎች፣ የሴቶች መደፈር፣ የቤተ እምነት መውደም ሲከሰት ሲኖዶሱ እንዲያወግዝ በተደጋጋሚ ጥሪ ማቅረባቸውን በዛሬው መግለጫቸው ቦታና ቀናት እየጠቀሱ በዝርዝር አስተውሰዋል። ሆኖም ምላሽ ባለማግኘታቸው አንደኛ ተበታትነው እንዳይቀሩ፣ በሌላ በኩል ደግሞ ከሞት የተረፈውን የትግራይ ህዝብ ሰብስበው ማጽናናት እንዲችሉ ከቅዱስ ሲኖዶስ ጋር የነበራቸው ግንኙነት አቋርጠው መንበረ ሰላማ ከሳቴ ብርሃን መመስረታቸው ዛሬ በድጋሚ ተናግረዋል። በዚህም በአገር ውስጥም ሆነ በውጭ የሚገኘው የትግራይ ምዕመናን ደስተኛ መሆኑ ዘርዝረዋል። አሁን ከቅዱስ ሲኖዶስ የደረሳቸው ደብዳቤም በትግራይ ክልል በዚህ ሁኔታ የተመሰረተውን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት ያገለለ እንደሆነና በተናጠል ለአምስት ሊቃነ ጳጳሳት የተጻፈ መሆኑን በማስታወስ ይህ አካሄድ እንደማይቀበሉት ገልጸዋል። የአዲግራት ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ
ተጻፈ ደብዳቤ በአንዴ መስዋዕቲ መሰረትና አዮ
የተጻፈው ደብዳቤ በስንት መስዋዕት የተመሰረተውን የትግራይ ህዝብ ተስፋና አለኝታ የሆነውን መንበረ ሰላማ የሚያፈርስ የሚበትን የትግራይ ህዝብ ስነ ልቦና የሚነካ ስለሆነ ነው መልስ እየሰጠን ያለነው ነው ያሉት። የሽረንዳ ስላሴ ሰሜን ምዕራብ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በበኩላቸው መንበረ ሰላማ ወደፊት ተጠናክሮ እንደሚቀጥል ገልጸዋል። ጳጳሳቱ ዛሬ ባወጡት መግለጫ ማጠቃለያ ላይ ጉዳዩ የሁሉም ምዕመን እንጂ የጳጳሳቱ ጉዳይ ባለመሆኑ በትግራይ ክልል የሚገኙ ሊቃነ ጳጳሳት ብቻ ለማወያየት ዳግም ለመቀጠል የማይችሉ መሆናቸው ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስ በጉዳዩ ላይ ምላሽ እንዲሰጡን ጠይቀናቸው ደብዳቤው እስካሁን ወደ ቅዱስ ሲኖዶስ እንዳልደረሰ ገልጸው ሲደርስ ደግሞ በቅዱስ ሲኖዶሱ ወይም በቅዱስ ፓትርያርኩ በኩል ምላሽ እንደሚሰጥበት ተናግረዋል። ምላሻቸውን ይዘን በቀጣይ እንመለሳለን። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በተከታይ ደግሞ በአዲስ አበባ የተካሄደው ለሚገኘው የአፍሪካ ህብረት ጉባኤ እናልፋለን። ደህንነትን ማጠናቀርና የምግብ ቀውስ በአዲስ አበባ የሚካሄደው የአፍሪካ ህብረት አመታዊ ስብሰባ በሳምንቱ መጨረሻ የሚገናኙት ርዕሳነ መንግስታት ዋና መነጋገሪያ አጀንዳቸው ሊሆን እንደሚችል ይጠበቃል። አጠቃላይ ስብሰባውን ይዘት የሚቃኘው የሮይተርስ ዘገባ ተከታዩ ነው። ምዕራብ አፍሪካ የሳህል ቀጠና እስከ ምስራቃዊው የአፍሪካ ቀንድ የተዛመተው የጥጥቅ ትግል እንዲሁም ድርቅና የጎርፍ አደጋዎች ያደረሱት ተጽዕኖ በርካታ አፍሪካውያንን ከቤት ንብረታቸው ያፈናቀለ ሲሆን ባለፈው ዓመት ብቻ ከሰሃራ በስተደቡብ ከሚገኙ ህዝቦች የተፈናቀለው ሰው ቁጥር ከ15% በላይ መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። የመንግስታቱ ድርጅት ባስቀመጠው ግምት መሰረት እንደ አውሮፓውያን አቆጣጠር 44 ሚሊዮን ሰዎች የተፈናቀሉ ሲሆን ይህም በ2021 ከነበረው ቁጥር በ38.3 ሚሊዮን ጭማሪ ያሳይቷል። የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ባኮሌ አዲኦዬ ለደህንነት ስራዎች
አዲስ የገንዘብ ድጋፍ ለማሰባሰብ የቀረበው ሐሳብ ድጋፍ እንዲያገኝ ጥረት እንደሚያደርጉ ሁለት ማንነታቸው እንዳይጠቀስ የጠየቁ ዲፕሎማቶችን ጠቅሶ ሮይተርስ ዘግቧል። ባለም አቀፉ የቀውስ አጥኚ ቡድን የአፍሪካ ህብረት ባለሙያ የሆኑት ሊዝ ሎቮድራን እንደሚያስረዱት ምንም እንኳን ተቋሙ ጣልቃ የመግባት ስልጣን ቢሰጠውም በአፍሪካ ህብረትና በቀጠናው አካላት መካከል ትብብር ያስፈልጋል።
Non-interference, but non-indifference to conflict and suffering.
አልቃ ገብነት ሳይሆን ግን ደግሞ ለግጭትና ያለም ያስከትለው መከራ ግዴለሽ አለመሆን የአፍሪካ ህብረት እንደ አውሮፓና ቆጣጠር በ2002 ዓመተ ምህረት የተፈጠረበት ዋና መርህም ይሄ ነበር።
ሌላው የስብሰባው ዋና የመወያያ ርዕሰ ጉዳይ ይሆናል ተብሎ የሚጠበቀው በተለያዩ አካባቢዎች በጥጥቅ ትግልና በከፋ ያየር ሁኔታ እየተባባሰ የሚሄደውና የሳይንስ ባለሙያዎች ያየር ንብረት ለውጥ መሆኑን የሚገልጹት የረሃብ ሁኔታ ነው። ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ ሶማሊያ በረሃብ አፋፍ ላይ ስትሆን በመቶ ሺዎች የሚቆጠሩ ሰዎች በአስከፊ የምግብ እጥረት እየተሰቃዩ ነው። በጉባኤው ላይ ከ55ቱ የአፍሪካ ህብረት አባል ሀገራት በተጨማሪ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና የአውሮፓ ህብረት ፕሬዝዳንት ቻርልስ ሚሼል ይገኛሉ። ሊዝ ሎቮድራን እንደሚሉት በአፍሪካ የሚገኙ ቀጠናዊ ተቋማት ከአፍሪካ ህብረት ጋር ተቀናጅተው ጥንካሬያቸውን ማሳየት ይኖርባቸዋል።
The conflict our regions better placed than the African Union itself, but there should be that synergy and comparative advantage of the African Union and
ቀጠናዊ ተቋማት ከአፍሪካ ህብረት የተሻለ ሁኔታ ላይ ናቸው ሊሆን ይችላል። ነገር ግን የአፍሪካ ህብረት እንደ የደቡብ አፍሪካ ልማት ማህበር ሳዴክ፣ የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ፣ እንዲሁም ደግሞ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም ኢኮዋስ ከመሳሰሉት ተቋማት ጋር የተሻለ ቅንጅትና በንጽጽርም የተሻለ ጥቅም ሊኖረው ይገባል። እንደ ዓለም አቀፍ የግጭት አጥኚ ቡድን በሪፖርታችን ላይ የምናሰምርበት ጉዳይም የተሻለ ትብብር ሊኖር እንደሚገባ ነው።
የጉባኤው ማጠቃለያ ረቂቅ ምክረ ሐሳብ እንደሚያሳየው የአፍሪካ መሪዎችን በተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ያደገ ኢኮኖሚ ያላቸው ሀገራት በሚገኙበት ቡድን 20 ቋሚ መቀመጫ ለማግኘት ይሟገታሉ። በተጨማሪም እንደ አውሮፓና አቆጣጥር በ2021 በይፋ የንግድ ልውውጥ እየተደረገበት የሚገኘው የአፍሪካን አዲስ የነጻ ንግድ ቀጠና ለማፋጠን የተለያዩ አሰራሮችንም ተግባራዊ ያደርጋሉ። ሎቮድራን ይህ ቅድሚያ ሊሰጠው የሚገባ ተግባር ነው ይላሉ።
That is the theme for 2023 of the African Union accelerating
አህጉራዊ ንጻ የንግድ ቀጠና ተግባራን ማፋጠን የአፍሪካ ህብረት የ2023 ዓመተ ምህረት መሪ ቃል መሆን አለበት። ምክንያቱም አፍሪካ ይህንን በትክክል ከተገበረችው ጨዋታውን የሚቀይር ሁኔታ ነው። ነገር ግን አሁንም ይህንን የንግድ ልውውጥ ለመጀመር ትልቅ ርቀት ላይ ነን።
ሎቮድራን ግን አፍሪካ አሁንም በተለያዩ የድንበር ውዝግቦችና በአፍሪካ ህብረት አባል ሀገራት መካከል ባለው ውስን የሰዎች የመንቀሳቀስ ነጻነት ምክንያት አፍሪካ የንግድ ልውውጡን ለመጀመር ዝግጁ አይደለችም ብለው ያምናሉ። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ ስርጭት ነው የተከታተላችሁት ያላችሁት። በተከታይ ደግሞ ወደ ዩክሬን ስናቀና ሩሲያ ዩክሬን ላይ ወረራ ከከፈተች በኋላ በመጀመሪያዎቹ ወራቶች ውስጥ በሚሊዮኖች የሚቆጠሩ ዩክሬናውያን ወደ ፖላንድ ተሰደዋል። ወረራው ከተጀመረ አንድ አመት የተቆጠረ ሲሆን በመጀመሪያዎቹ ወራት ድንበሩ ላይ ይታየ ነበረው ትርምስ በርዷል። በርካታ ዩክሬናውያን ስደተኞችም ድንበር ተሻግረው ወደ ሀገራቸው ይመላለሳሉ። ሆኖም የአሜሪካ ድምጹ ሄንሪ ሪጅዌል ፕሪዝሜሹል ከተባለች የፖላንድ የድንበር ከተማ ባጠናቀረው ሪፖርት እንዳለው ምስራቅ ዩክሬን ውስጥ ጦርነቱ እየተባባሰ በመሆኑ ፖላንድ ስደተኞች በብዛት ወደ ሀገሯ ይጎርፋሉ ብላ በመጠባበቅ ላይ ነች። ቆንጅታ ይታቀርባለች።
ኦልጋ ሹት ወደ ዩክሬን እየተመለሰች ነው። የምትሰራው ፖላንድ ውስጥ ሲሆን ወላጆቿ እድሜያቸው የገፋ በመሆናቸው አገር ጥለው ወደ ፖላንድ ለመሰደድ አልቻሉም። በመሆኑም ቤተሰቧን ልትረዳ ትመላለሳለች። አንድ አመት ሙሉ የተካሄደው ጦርነት ከባድ የስነ ልቦና ጉዳት ቤተሰቧ ላይ እንዳሳደረ ኦልጋ ትናገራለች።
ሁሉ ነገር ወደፊት እየተራመደ ባለበት በ21ኛው ምዕት ዓመት እዚህ እንዲህ አይነት መከራ እናያለን። የተወሰነ እድሜ ያሉ ሰዎች ለወደፊት ህይወታቸው እቅዳቸውን አዘጋጅተው ነበር። ምን ያደርጋል? ያ ሁሉ እቅድ ድምጥ ማጡ ጠፋ።
ዩክሬናውያን ወስደተኞች ፕሪሜዚሹል የምትባለው ከተማ ውስጥ በብዛት ሰፍረዋል። ሻርለት ፋራር ስደተኞቹን ከዩናይትድ ስቴትስ ወደ ፖላንድ ሄዳ በበጎ ፈቃደኝነት በመርዳት ላይ ስትሆን በቅርብ ቀናት በድንበሩ በኩል የሚገቡት አዲስ ስደተኞች ቁጥር እየጨመረ መሆኑን አስተውያለሁ ብላለች።
Either people feeling afraid of what's to come or sort of having the
እንግዲህ ሰዎች እየመጣ ያለው ነገር ፈርተዋል ወይም ደግሞ አንድ አመት ሙሉ ከባድ ኑሮ አሳልፈዋል። አሁንም እንደገና ክረምቱን በኤሌክትሪክ ኃይል በቤት ማሞቂያና በንጹህ ውሃ ጦት እየተሰቃዩ ነው። በዚያ ተንገፍግፈው እየተሰደዱም ሊሆን ይችላል።
ባለፈው አመት ጦርነቱ በተቀሰቀሰበት ጊዜ በመጀመሪያዎቹ ሳምንታት ውስጥ በየቀኑ በብዙ 10 ሺዎች የሚቆጠሩ ዩክሬናውያን በባቡር እየታጨቁ ድንበር ተሻግረው ወደ ፖላንዷ ፕሪሜዚሹል ከተማ ሲጎርፉ ነበር። ብዙዎቹ ያለ በቂ ምግብ፣ ውሃም ሆነ መጠለያ በየቦታው ተንገላተው ነው የደረሱት። ታዲያ በዚያ ወቅት በየባቡር ጣቢያው ይታየ የነበረው ፍርሃትና ትርምስ አሁን ቀዝቀዝ ቢልም ከአንድ አመት በኋላም ቢሆን ስደተኞቹ ስላሳለፉት ስቃይ፣ ስለሞቱባቸው የቤተሰባቸው አባላት፣ የንብረት ውድመትና የቤተሰብ መነጣጠል የሚናገሩት አሁንም ድረስ የሚሰቀጥጥ ነገር ነው። አሁን የዩክሬን ስደተኞች በድንበር ከተማዋ ፕሪሜዚሹል በኩል ወደ ዩክሬን ሲመላለሱ ይታያል። አና ፌደሮቫ እና ሁለት ልጆቻቸው ዩክሬን ዛፖሮጂዣ ወደሚገኘው መኖሪያ ቤታቸው እየተመለሱ ነው። የአና ባለቤት አንድሬ በሾፌርነት እየሰሩ ፖላንድ ነው የሚቀመጡት። ቤተሰቡ አንድ ሳምንት ያህል አብሮ ካሳለፈ በኋላ እናትና ልጆች ወደ ዩክሬን እየተመለሱ ናቸው። እንደገና የሚገናኙት ከአንድ ወር በኋላ ነው።
ну близко війна, але все одно хочеться додому дуже. Хочеться, щоб швидше все закінчилось. Діти перший час дуже переживали.
Орнату ведені акабаби እየተቀረበ ነው። ቢሆንም ወደ ቤት መሄድ ይሻለኛል። ልጆቹ በፊት በጣም ይፈሩና ይጨነቁ ነበር። አሁን ግን ሁሉም ሰው ለመደው መሰለኝ። መንገድ ላይ ይሄድክ ፍንዳታ ብትሰማ እንኳን እንደ በፊቱ አትረበሽም።
ታይሲያና ሴት ልጇ ጁሊያ ደግሞ ከዩክሬን ዋና ከተማ ከኪቭ ቀያቸው ነው ወደ ፖላንድ የተሰደዱት። አመቱን ሙሉ እየተመላለሱ አሳልፈዋል። አሁን በጦርነት ውስጥ መኖርን ለምደነዋል ይላሉ።
Я сильніша, і вже не так страшно. І вже є надія, що скоро все закінчиться.
አሁን ከበፊቱ ጠንከር ብያለሁ። አሁን አልፈራም። አንድ ቀን መቆም እንደማይቀር ተስፋ እናደርጋለን። መቼ፣ እንዴት እሱ አይታወቅም። አሁን አንድም ነገር እየሰራ አይመስልም። እኛ ግን ያው መኖራችንን፣ ስራ መስራታችንን፣ መንቀሳቀሳችንን እንቀጥላለን። መቼም እንዲሆን አይቀርም። የተሻለ ቀን ይመጣል ብለን ተስፋ ማድረጋችንም አይቀርም።
ፊት ለፊት ባፈጠጠው መከራ ውስጥ የተሰነቀ ተስፋ መሆኑ ነው። ወረራው በተጀመረ ጊዜ የነበረው ዩክሬን አለቀላት፣ ሩሲያ እጅ መውደቋ ነው የሚለው ፍራቻ ዛሬ እንቢ አንበገርም በሚለው የዩክሬናውያን ብርቱ ቁርጠኝነት ተተክቷል።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ኢትዮጵያ እንመለስና የስንዴ ገበያን እንመለከታለን። ኢትዮጵያ ለውጭ ገበያ ስንዴ እንደምታቀርብ በገለጸችበት ባሁን ወቅት የሀገር ውስጥ የስንዴ ገበያ ለችግር መዳረጉን ተጠቃሚዎች ይገልጻሉ። ሀገሪቱ ፍጆታዋን ሸፍና 32 ሚሊዮን ኩንታል ያክል ስንዴ ለውጭ ገበያ ለማቅረብ አቅም እንዳላት መንግስት ከጥቂት ቀናት በፊት መግለጹ ይታወሳል። ይሁን እንጂ አንዳንድ የዱቄት ፋብሪካዎች በግብአት እጥረት ምክንያት ስራ ማቆማቸውን የዱቄት አምራቾች ማህበር ለአሜሪካ ድምጽ አስታውቋል። ከስንዴ ኤክስፖርት ጋር በተያያዘ በተመለከተ አስተያየታቸውን የሰጡን የመጣኔ ሀብት ባለሙያዎች በበኩላቸው እጥረት ይያለም ቢሆን ምርቶችን ወደ ውጪ ለገበያ ማቅረብ ከውጪ ምንዛሪ ፍላጎት እና ከፖለቲካ ግብ ጋር በተያያዘ መልኩ የተለመደ መሆኑን ገልጸዋል። ሆኖም ዋናው ጉዳይ በዚህ ሁኔታ የሚገኘው የውጪ ምንዛሪ ለምን አገልግሎት ይውላል የሚለው እንደሆነም ተናግሯል። ኬኔዲ አባተ ጉዳዩን ተከታትሎታል።
ጠቅላይ ሚኒስትር አብይ አህመድ የካቲት 5 2015 ዓመተ ምህረት በኦሮሚያ ክልል ባሌ በተካሄደ ስነ ስርዓት ነበር ኢትዮጵያ ዘንድሮ ስንዴን ለውጭ ገበያ እንደምታቀርብ ይፋ ያደረጉት። የኢትዮጵያን የስንዴ ኤክስፖርት እውን አድርገናል ያሉት ጠቅላይ ሚኒስትሩ እቅዱን ለማሳካት መንግስታቸው በብዙ እንደተፈተነም በወቅቱ ባደረጉት ንግግር ገልጸዋል።
ዛሬ ባሌ ላይ ያየነው ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ከመገበት ማድረግ ከመገበን የመጀመሪያው ትንሽ ስቴፕ ነው።
ይሁን እንጂ ሶማሊያን ጨምሮ ባልተጠበቁ ክልሎች ጭምር በዘመናዊ መንገድ ትርፍ ስንዴ ማምረት መቻሉን የገለጹት ጠቅላይ ሚኒስትሩ ይህም ኢትዮጵያ ከራስዋ አልፎ ለጎረቤት ሀገራት ስንዴ መሸጥ የምትችልበትን አቅም ፈጥሯል ብለዋል። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ ባደረጉት ንግግር ደግሞ ኤክስፖርት የማድረግ ውሳኔው በጥናት ላይ የተመሰረተ መሆኑን ገልጸው ኢትዮጵያ የውስጥ ፍጆታዋን ሸፍና 32 ሚሊዮን ኩንታል ስንዴ ለውጭ ገበያ የማቅረብ አቅም እንዳላት ማብራርተዋል። ይሁን እንጂ በአገር ውስጥ ባለው የስንዴ አቅርቦት ላይ በአሁን ወቅት ከፍተኛ ጥረት እየተስተዋለ መሆኑን ሸማቾች ይገልጻሉ። በተለይም በአገር ውስጥ ያሉ የዱቄት ፋብሪካዎች ከስንዴ ጥረት ጋር በተያያዘ ለችግር መጋለጣቸውን የገለጹት የዱቄት አምራቾች ማህበር ፕሬዝዳንት አቶ ሙሉነህ ለማ ብዙ ፋብሪካዎች ስራ እንዳቆሙም ለአሜሪካ ድምጽ ተናግረዋል።
ወደዚህ ወደ አዲስ አበባ የሚመጣው ቆሟል። እንግዲህ ኦልሞስት ወደ ዛሬ ወደ 53ኛ ቀናችን ነው ይሄ ወደ አዲስ አበባ የሚመጣው ከቆመና ብዙን ያው በሩመርስ ደረጃ የሰማነው ለኤክስፖርት ግዢ እየተፈጸመ ስለሆነ ብዙ ጊዜ ነጋዴ ኢንተርፌር ካደረገ ምናልባት የዋጋ መወደድ የሚላለ ያው በወሬ ደረጃ ነው። ግን ኬላ እንትን ብሎ ኬላ ላይ አልፍም አሁን ወደ አዲስ አበባ። ከገባም እንግዲህ ኮንትሮባንድ ሆኖ ነው የሚገባው እና እዛች ላይ ትንሽ ችግር አጋጥሞታል። ፋብሪካዎች በሙሉ ያው ከባድ ችግር ላይ ነው ያለነው። ኦልሞስት ስራ ያቆመ ብዙ ፋብሪካ አለ። አንዳንድም ያው በፊት ከነበረው ላይ የሚሰራ አለ። አሁን እንደሚታየውም ዋጋ መጣን ኖሯል። እንግዲህ ከገና በፊት የነበረው ዋጋ ላይ ዛሬ ኦልሞስት 1000 ብር ጨምሮ ነው ያለው በአንድ ኩንታል ስንዴ ላይ። አንድ ኩንታል ስንዴ ከ42 ከ43 እስከ 44 የሚሸጥ የነበረው አሁን ከ55 እስከ 57 ማለት 5500 እስከ 5700 ነው እየተሸጠ ያለው። ዱቄትም በዛው መጠን 7000 እና ከ7000 በላይ ሆኗል አንድ ኩንታል ዱቄት ማለት ነው። እና ያው ይሄ እንግዲህ በእኛ ግምት ቶሎ ይፈታል። እንግዲህ የተባለውም ደረጃ ጥራቱን የተጠበቀና የተባለው ኳንቲቲ ወደ ኤክስፖርት ቶሎ ተገዝቶ ከዛ በኋላ እንግዲህ ለኛም ትስስር ይፈጠራል፣ ፋብሪካዎችን በማምረት አቅማቸው ያገኛሉ የሚል ሳቤ ነበረን። እንግዲህ ቀኑ እየገፋ ሄደ።
ኢትዮጵያ የስንዴ ኤክስፖርት መጀመሯን እንደሚደግፉ የሚገልጹት አቶ ሙሉነህ ነገር ግን በስንዴ ግብአት ላይ የተመሰረቱ ፋብሪካዎች ችግር እንዲፈታ ለሚመለከተው የመንግስት አካል ጥያቄ ቢያቀርቡም ፈጣን ምላሽ እንዳላገኙ ይገልጻሉ። ታዲያ የሀገር ውስጥ ፍላጎት ሳይሟላ ምርቱ ለዓለም ገበያ የሚቀርብበት ምክንያት ምን ሊሆን ይችላል ለሚለው የምጣኔ ሀብት ባለሙያ የሆኑት የኢትዮጵያ ኢኮኖሚክስ አሶሲዬሽን ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አስተያየታቸውን ሰጥተውናል።
አላማዎች ይኖሩታል። ስለተረፈ ብቻ አይደለም ኤክስፖርት የሚደረገው። አንድ ምርት ፎሪን ከረንሲ እጥረት ካለ እንደምሳሌ ከስሮም የሀገር ውስጥም ዲማንድ ሰፕረስም አድርጎ ኤክስፖርት የሚደረግበት ሁኔታ አለ። ይህንን እኛም ስናደርግ ቆይታ በቡናም በምንም ማየት ይቻላል። የቡና ከሀገር ውስጥ ገበያ ባነሰ ሁሉ ስንሸጥ ነበረ ወርቶች እና ያ ፎሪን ከረንሲውን ለመፈለግ የሚደረግ ነው። ሌሎች የዲፕሎማሲያዊ ቤኔፊቶች፣ የፖለቲካል ቤኔፊት እንዲህ አይነት ሊኖሩ ይችላሉ። ሌላኛው ደግሞ አትራፊ ሲሆን ነው። ኮምፓራቲቭ አድቫንቴጅ ሲኖራት አንድ ሀገር ከሌላ ገብቶ ጋር ለመሸጥ መችል ከሆነ ኤክስፖርት ልታደርግ ትችላለች። ስለዚህ በዚህ በሁለተኛው አትራፊ ሆኖ ነው ወይ የሚለውን ስናይ ስንዴን እኛ የምናመርተው ኮስት ኦፍ ፕሮዳክሽኑ በጣም ኤክስፔንሲቭ ነው። ከውጭ ማዳበሪያ እናስገባለን፣ ከውጭ ኬሚካል እናስገባለን፣ ከውጭ ነዳጅ ለማሽነሪ የሚሆን ለፋርሜሽን የሚሆን ነዳጅ ከውጭ ነው የሚገባው። ማሽነሪው ራሱ ከውጭ ነው የሚገባው። ኮስት ኦፍ ፕሮዳክሽኑ ሀይ ነው። አትራፊ ሆነን ኤክስፖርት የምናደርግ አይመስለኝም። ከሌሎች ኤክስፖርቲንግ ካንትሪስ ጋር ተወዳድረን እነሱ በሚሸጡበት ዋጋ እኛ መሸጥ የምንችል አይመስለኝም። ሁለተኛ በተወሰነ ደረጃ የትርፍ ወይም የኪሳራ ማርጅኑን ለማድረግ ይመስለኛል ከአርሶ አደሩ አሁን ሲሰበሰብ በጣም በዝቅተኛ ዋጋ ነው እያስገደዱ የተሰበሰበው ስንዴ እንጂ በማርኬት ፕራይስ አይደለም። ገበሬው አልሸጥም በዚህ እያለ ተከልክሎ እንደ ኮንትሮባንድ በድብ
ሁኔታና ከፍላጎት ጋር በተያያዘ ያሉ መለኪያዎችን መነሻ በማድረግ ትርፍ ሊባል የሚችል የስንዴ ምርት አለ በሚለው የመንግስት አቋም የማይስማሙት ሌላው የምጣኔ ሀብት ባለሙያ አቶ ዋሲዩን በላይ ደግሞ የውጭ ምንዛሬና የፖለቲካ ፍላጎቶች ስንዴን ወደ ውጭ ለመላክ ምክንያቶች እንደሆኑ ግምታቸውን አስቀምጠዋል።
የዋጋ ንረቱ በመሰረታዊ እንደሚነሳው ከየት ነው? ኢትዮጵያ ውስጥ ከፍተኛ ዋጋ ንረት አለ። ከየት ይነሳል? በአብዛኛው የሚነሳው ከምግብ ነው። ከምግብ ቁሶች መካከል ደግሞ ዳቦ እንኳን ገዝቼ ልግባ ነው። በንግግር ደረጃ ሰዎች መጨረሻ ላይ በቤተሰብ ደረጃ መሰረታዊ ከሚባሉት ግብዓቶች መካከል ዳቦ በጣም አስፈላጊ ነው። ስለዚህ ስንዴ ይፈልጋል። ስለዚህ ዋጋ ንረቱ እንኳን መሸፈን የሚችል የዝቅተኛ ዋጋ ያለው ስንዴ ገበያ ውስጥ መኖር አለበት የሚል ይፋ ብረት አነሳለን። ደግሞ ሌላ ደግሞ ሎጂኮች ደግሞ ልታነሳት ይችላለን። ለምንድን ነው ኤክስፖርት የምታደርገው ደግሞ የሚል ይሹ ይመጣባል። የኢትዮጵያ ኢኮኖሚ የውጭ ምንዛሬ እጥረት ያለበት ኢኮኖሚ ነው። ይኸው አስቸጋሪ ኢኮኖሚ ውስጥ ስትገባ እንግዲህ ከበጣም መጥፎ መጥፎ እየመረክ የምትሄድባቸው ሁኔታዎች ሊኖሩ ይችላሉ። እዚህ ሀገር ውስጥ የውጭ ምንዛሬ እጥረት አለ። ሁሉም ሀገራቶች ሰርፕለስ ስላመረቱ አይደለም የሚልኩት። ወዲያው የሚነሳው ጥያቄ ምንድን ነው? በቂ ሆኖ ነው ወይ ካልከኝ በቂ አይደለም። በንግግር ደረጃ እሱ ደረጃ ላይ አልደረሰም። ደግሞ ሁለተኛ ደግሞ ሌላ መከራከሪያም ደግሞ እሱ ውስጥ አለ። አሁን ኤክስፖርት ኢኮኖሚካል ምክንያት ብቻ ነው ወይ ያለው አሁን ኢትዮጵያ ገቢያ ውስጥ የሚለው እኔ በጣም ያጠራጥረኛል። ፖለቲካሉም አማክደው ያለበት እንደሆነ ይሰማኛል። ገባ ይብል ኤክስፖርት አሁን እየተለወጠ በዓለም አቀፍ ገበያ ላይ የኤክስፖርት ጌም እየተለወጠ መጥቷል። ትርፍ ስለምታገኝበት ብቻ አይደለም አንዳንድ ኤክስፖርት የምታደርገው። ያቺ ሀገር ሰርፕለስ ማምረት ይችላለች የሚል ፊገር ምስልም ለዓለም አቀፍ ተቋማቶች የመልቲላተራል ለሚባሉ ሀገራቶች ማሳየት ትፈልጋለ። አንዳንዴ የምትልክበውም ሀገር ለማን ነው? ለጎረቤት ሀገር ነው የምትልከው። ስለዚህ ለጎረቤት ሀገር መላክ ይህ በሀገራቶች መካከል ርብ ሊንኬጅ ለመፍጠር ካለ ፍላጎትም አንጻር ሊሆን ይችላል። እዚህ ባህሪም እንዳለው ውስጡ ይሰማኛል።
ምርት ሲትረፈረፍ ብቻ ሳይሆን እጥረት እያለም ቢሆን ሀገራት በውጭ ምንዛሬ ፍላጎትና በሌሎችም ምክንያቶች ምርታቸውን ኤክስፖርት ሊያደርጉ እንደሚችሉ አስተያየታቸውን የሰጡን ሁለቱም የምጣኔ ሀብት ባለሙያዎች ተናግረዋል። ይሁን እንጂ በሽያጩ የሚገኘው የውጭ ምንዛሬ ለምን አገልግሎት ይውላል የሚለው ወሳኝ ነው። ፕሮፌሰር መንግስቱ ከተማ እንደሚሉት
ካይረታይ የማድረግ ነገር ነው። ሀገሪቱ አሁን ለምሳሌ በስንዴው አምራቹ ወይም አሁን ያልካቸው ፋክተሪዎች እየተጎዱ ሌላ ደግሞ ከዛ ጉዳት በላይ ክሪቲካል የሆነ ለሀገራችን የሆኑ ነገሮችን ኢምፖርት ለማድረግ ከሆነ ችግር ላይኖር ይችላል። ለምሳሌ እንደነ መድኃኒት ማስገቢያ ካጣን፣ ነዳጅ ማስገቢያ ካጣን የመሳሰሉት ካሉ ከችግሮች ውስጥ መምረጥ ስላለበት የተሻለው ችግር በዛ አይነትም ሄዶ ከሆነ ያንን ታውቁ መደምደሚያ ላይ መድረስ ትንሽ ይከብዳል።
ሌላው የምጣኔ ሀብት ባለሙያ አቶ ዋሲሁን በላይም እንዲሁ በአገር ውስጥ ገበያ ላይ ተጽዕኖ በመፍጠር ወደ ውጭ ከሚላከው የስንዴ ምርት የሚገኘው ገቢ ምርቱን የሚያሳድግ ግብአት ላይ ካልዋለ ሌላ ጉዳት እንደሆነ ይገልጻሉ።
ደግሞ የኢትዮጵያ ኢኮኖሚ የውጭ ምንዛሬ እጥረት ስላለበት ደግሞ ኤክስፖርት አድርጎ ነገር ግን ኤክስፖርት አድርጎ የሚያገኘውን የውጭ ምንዛሬ አሁንም የሌሎች መሰረታዊ ቁሳቁሶች ምርትና ምርታማነት የሚያሳድግ ሴክተር ላይ ነው የሚያሳርፈው የሚል ኢሹ ላይ ነው መከራከሪያ እንዲሆን የምፈልገው። ይሁን ኤክስፖርት አድርጎ ኢትዮጵያ 30 ሚሊዮን ኩንታል ብትሸጥ በጣም ከፍተኛ በቢሊዮን የሚቆጠር ዶላር ልታገኝበት አትችልም። ፋክትም ግን የምታገኘውንም አምጥተህ የምታደርገው ምንድን ነው? የስንዴ ምርትና ምርታማነት የሚያሳድጉ ትራክተር ነው የምታመጣው? ለመስኖ የሚያገለግሉ ግብአቶችን ነው የምታመጣው? የእነሱ ምርትና ምርታማነት የሚያሳድግ ነው ወይ ብትሰራው ቀጥሎ የምታመጣው ነው በጣም መሰረታዊ ጉዳይ። ገባ? ኤክስፖርት አድርገህ ብታገኙ ላይ የዲጂት መኪና ከሆነ ገዝተህ ብትመጣው እሱ አዋጭ ላይሆን ይችላል። እሱ ችግር ምናምን አለበት።
ኢትዮጵያ፣ ሱዳን እና ኬንያን ጨምሮ እስካሁን ከስድስት ሀገራት ጋር ስንዴ ለመሸጥ የግብይት ውል መፈረሟን የገለጸው መንግስት የረድኤት ድርጅቶችም ከውጭ የሚያስገቡትን የስንዴ አቅርቦት በሀገር ውስጥ ምርት እንዲተኩ ለማድረግ ስምምነት እየተፈጸመ እንደሚገኝም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ የባለሙያ ትንታኔ የያዝንበት ጉዳይ ነው የምናልፈው። በአሁኑ ወቅት በኢትዮጵያ ያለውን የድርቅ ሁኔታ ይቃኛል። በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ጥል እንደሚችል በመገመቱ በደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች ለረሃብ አደጋ ተጋልጠዋል ሲል አክሽን አጌንስት ሃንገር የተሰኘው በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስጠነቀቀ። እስካሁን በኢትዮጵያ ቢያንስ 12 ሚሊዮን ሰዎች ለሞት ለሚዳርግ የድርቅ አደጋ መጋለጣቸውንና ከ4.5 ሚሊዮን በላይ የቀንድ ከብቶች መሞታቸውን የገለጸው የገለጹት የተቋሙ የኢትዮጵያ ፕሮግራም ዳይሬክተር ቤዛ አበበ ለከፋ የተመጣጠነ ምግብ እጥረት የተጋለጡ ህጻናት ቁጥርም በከፍተኛ ሁኔታ እየጨመረ መሄዳቸውን አመልክተዋል። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት ስብሰባ በቀጠናው እየከፋ የሄደውን ድርቅ ለመቅረፍ ቅድሚያ ሰጥቶ እንዲወያይም ጠይቀዋል። ከወይዘሮ ቤዛ ጋር ያደረግነው ቆይታ ነው ተከታዩ።
በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ዘንብ ይችላል የሚል ስጋት አለና በአሁኑ ወቅት ያለው የዝናብ ሁኔታ ምን ይመስላል?
የሜትሮሎጂ ፎርካስቶች የሚያሳዩት የማርች ላይ ያለው ሲዝን አነስ ያለ በጣም ከሚጠበቀው ያነሰ ዝናብ ወይም አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለ እና ይሄ ለአምስት ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ዝቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ ስድስተኛ ጊዜ ትልቅ የሚለውን የሚጠብቀውን ዝናብ ሲዝን ነው ፌል የሚያደርግበት ነው።
አሁን ለስድስተኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት አምስት ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል?
በጣም ከባድ ነው የሚሆነው። አሁን ላይ የ2023 በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናይ ወደ 23 ሚሊዮን ነው። ከዚህ ውስጥ 50% በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመተው። ስለዚህ ወደ 12 ሚሊዮን የሚጠጋ ህዝብ ልጆችንም ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት፣ ለበሽታ፣ ለውሃ እጥረት ይዳረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዘን ሁኔታ ወደ ሰው መምጣት ሊጀምር ይችላል ማለት ነው።
እስካሁን ባለው ሁኔታ በሰው ላይ በእንስሳት ላይ የደረሰው ጉዳት ምን ይመስላል?
ከእንስሳ ጋር ከሰው ሞት ጋር ተያይዞ ያለው ሪፖርት እስካሁን የሚያሳየው 4.5 ሚሊዮን በላይ ላይ ሰው ሞቷል የሚለው ሪፖርቱ። ከዚህ ውስጥ ቢያንስ 80% ወይም ከዛ በላይ የጥንድ ከብቶች ናቸው። ሰው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት የዝናብ አለመኖር የሚቀጥል ከሆነ ይህ ቁጥር በሚያሳዘን ሁኔታ እየጨመረ ነው የሚለው። የሰው ህይወትን በተመለከተ እስካሁን በድሮውን ብቻ ተብሎ ሪፖርት የተደረገው ቁጥር አፊስትኔጋ ያልተሰብ አላይበትም። ነገር ግን ብዙዎቹ የምናያቸው ሞቶች ክልሎቹ ላይ ዞኖቹ ላይ ያለው የድርቅ ሁኔታ ያለው የምግብ አለመኖር ከማልኒትሪሽን ጋር ተያይዞ ያለው ኮምፕሊኬሽን የውሃ ውጥረት ከውሃ ውጥረት ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል አጥነውታል የሚሉ ናቸው ያሉት ሪፖርቶች።
በኢትዮጵያ አካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት። የዚህ የምግብ እጥረት ያስከተለው በሽታ በተለይ በህፃናት ላይ እያደረሰ ያለው ጉዳት ምን ይመስላል?
ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብና ደቡብ ምስራቅ ኢትዮጵያ ወይም ምስራቃዊ የኢትዮጵያ ክፍል ነው። ይሄ ኦሮሚያን ይጨምራል፣ ሶማሌ ክልልን፣ አፋርን፣ የኢኮኖሚያ የተወሰኑ ክፍሎችንም ይጨምራል። ማልኒትሪሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ ለአክሽን አገኘት ሀንገር ኦፕሬሽናል ኤሪያ ኤንተርፕራይዝ አድርጎ የሚናገር ሶማሌ ላይ ወይም ደግሞ ሸበሌ ዞን ላይ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማልኒትሪሽን አድሚሽን ሬቱ በ49% ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆችን የምንቀበልበት ማለት ነው።
እንግዲህ የድርቁ ሁኔታ ከኢትዮጵያን ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ?
አሁን የምንሰጠው ምላሽ ለዛ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን ለረሃብ ያሰጋናል ወይም ኢመርጀንሲ ነው ብለን ስንል የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኢመርጀንሲ ነው ወይም ደግሞ ኮምፕሊት ረሃብ አይሲፋይ ላይ ደርሷል እየተባለ አንድ አካባቢ ከተጎራ ሲደረገው ስለዚህ በዚህ መሰረት ለሶማሊያ ዳታዎች ያሉ ወደዛ እየሄደ እንደሆነ ያሳያል። ኢትዮጵያ በብዛት አይፒሲ 4 እና አይፒሲ 3 ላይ ያሉ ወይም ደግሞ ከአይፒሲ 5 አንድ ደረጃ ዝቅ ያለ ሲቹዌሽን ላይ ነው እስካሁን ያሉት ዳታዎች የሚያሳየው። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው ዌብናር ሞኒተር እንዲሁም ከሆነና ካሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደዛ ሲቹዌሽን የማንሄድበት ምንም አይነት ምክንያት የለም።
እንግዲህ ድርቁ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ ካሉ ሴት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት?
በተለይ ሶማሌ ክልልና ኦሮሚያ ሪጅን ላይ የኮሌራ አውትብሬክ አለ። የአውረድ ሪፖርት የተደረገ ነው። ይሄ በዋናነት ከውሃ እጥረቱ ጋር የተያያዘ ጭነት ነው። በድርቁ ምክንያት የተጎዳ የከርሰ ምድር ውሃ አቬይላብሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹህ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን፣ በአጠቃላይ ለሃይጂን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ የለም። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ። የአውረዲ ባሰሲን ተረጋግጧል። ኬዞችን ሪፖርት ተደርገዋል።
ምናልባት በአፍሪካ ሀገራት መካከል በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል? አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞስ ምን አይነት ሀገራቱ ምን አይነት መፍትሄና ምላሽ መፈለግ አለባቸው?
በሀገራት መንግስት ሳይሆን ብዙ ጊዜ ብዙዎቹ በሂማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች ይወጡ የተለያዩ መግለጫዎች አሉ፣ የተለያዩ ጥረቶች አሉ። ትኩረት እንዲያገኝ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰራ ነው፣ እንደ ሪጅን እንደ ኢስት አፍሪካ ወይም ሆርን ኦፍ አፍሪካ። አሁንም ግን የአፍሪካ ዩኒየን ስሜት ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኢንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎቹ በሚሊዮን የሚቆጠሩ ህዝቦቻችንን በጣም አፌክት እያደረገብን ነው። ለብዙዎች ህይወት መጥፋት ምክንያት እየሆነ ነው፣ የሚሆን የሚችለው ነው። በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 260,000 ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው። እና ያ ሲቹዌሽን እንዲደገም መፍቀድ የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አሎኬት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ። ከአንድ ሀገር ያለፈ ርዕስ ነው ይሄ።
ቤዛ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያም ላይ እና የአፍሪካ ቀንድ ላይ ያለው ድርቅ ሁኔታ ምን ይመስላል፣ ስጋቶቹስ ምን አይነት ናቸው በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን። በጣም ነው የማመሰግነው።
አመሰግናለሁ።
ወደ ተከታዩ ዘገባ ደግሞ እናልፋለን። የአዲስ አበባ ውስጥ የሚካሄደውን የአፍሪካ ጉባኤ ላይ የተነሳ አንድ ሐሳብ ያስቃኘናል። በአፍሪካ ሴት የንግድ ባለቤቶች የንግድ ስራቸውን ለማከናወን የተለያዩ ሀገሮችን ድንበር አቋርጠው ለመጓዝ በሚሞክሩበት ወቅት በተደጋጋሚ ለጾታዊ ትንኮሳ እንደሚጋለጡና መድሎ እንደሚደረግባቸው ይናገራሉ። በአዲስ አበባ እየተካሄደ ካለው የአፍሪካ ህብረት መሪዎች ጉባኤ አንድ ሳምንት አስቀድሞ ባለፈው ቅዳሜ በተካሄደው ስብሰባ ያደረጉት ውይይት የጾታ ጉዳይ ዋናው ጉዳይ ነው የሚል ርዕስ ተሰጥቶታል። መሐመድ ዩሱፍ በዚህ ዙሪያ ከናይሮቢ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርባል።
አፍሪካውያን ሴቶችና ልጃገረዶች በአህጉራዊው የነጻ የንግድ ስምምነት አማካኝነት ድንበር ተሻጋሪ የንግድ ስራዎችን በሚያካሂዱበት ወቅት በሚገጥሟቸው ፈተናዎች ዙሪያ ውይይት ይዘዋል። አዲስ አበባው ስብሰባ የፊታችን ቅዳሜ ከመጀመሩና መሪዎቿ በሀገራዊ የንግድ ስምምነት ሂደት በተዘገበው እመርታ ላይ ይመክራሉ ተብሎ ከሚጠበቀው የአፍሪካ ህብረት የመሪዎች ጉባኤ ቀደም ብሎ በመካሄድ ላይ ነው። ኤሊዛቤት አጆክ የደቡብ ሱዳን ተወላጅ ናቸው። ሴቶች ድንበር በሚያቋርጡበት ወቅት ወንዶች የማይገጥሟቸው አይነት ፈተናዎች ይገጥሟቸዋል ይላሉ።
We have seen that in most of the time the women at the borderline especially from northern Barkhane
በድንበር አካባቢ ሁከትና በጥብጥ የመሳሰሉ ብዙ ፈተናዎች እየገጠሟቸው አንዳንዴም እቃዎቻቸው የተወረሱ ወይም የመግቢያ ፈቃድ የለውም በሚል እየተወሰዱባቸው እንዲሸማቀቁ እየተደረጉ ነው የሚንቀሳቀሱት። ሴት በመሆኗ ደግሞ ከተገቢው በላይ እንድትከፍል ትደረጋለች፣ ቀረጥ ትከፍላለች። አንዳንዴ ደግሞ ዝም ብለው ይመለከቱናል፣ ሴት በመሆንሽ ይህን የንግድ ስራ መስራት እንደማይገባሽ ያደርጉሻል።
ዛይቷ ሚልዛንዚ ከትውልድ አገሯ ማላዊ ተነስተ ድንበር በመታቋረጥበት ወቅት ተመሳሳይ ያያዝ እንደሚገጥማት ታወሳለች።
You find yourself with fees, the required fees, your papers are in order, everything is in order and
የሚፈልገውን ክፍያ ይዘሽ አስፈላጊዎቹን ሰነዶች አሟልተሽ ብትገኝም አንዳንዶቹ ከድንበር ላይ የምታገኛቸው ኃላፊዎች ጾታዊ ጉዳዮችን መጠየቅ ሲጀምሩ እኮ ለምን ስትይ ትጠይቂያለሽ። እንደወጣት ሴት በዚህ አይነት ሁኔታ ውስጥ የንግድ ስራ የመስራትና የማደግ እድልሽን ይገታዋል። በመሆኑም አንዲት ወጣት ሴት የሚገባትን ስፍራ እንድታገኝና ሙሉ ጥበቃ እንዲደረግላት ከተፈለገ ይህ ጉዳይ በአግባቡ ሊጤን ይገባዋል።
የአፍሪካ ሀገሮች እርስ በርሳቸው በሚያደርጉት መናገድ የቀረጥ ክፍያ ቅነሳ እንዲያገኙና የምጣኔ ሀብት አቅማቸውን ማሳደግ እንዲችሉ ታልሞ የተመሰረተው አህጉራዊው የነጻ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከግንቦት 2019 ዓ.ም አንስቶ ስራ ላይ ውሏል። እንደ ዓለም ባንክም ግምት የአፍሪካ ሀገሮች እርስ በርሳቸው የሚያደርጉት ይግብይት እንደ አውሮፓውያን የዘመን አቆጣጠር በ2035 ዓ.ም አጉሪቱ የምታገኘውን ገቢ በ450 ቢሊዮን ዶላር ሊያሳድገው ይችላል። ሜሞሪ ካቻምባ በአጉሪቱ ሴቶች የሚያስመዘግቡትን እድገት ለማጎልበት የተቋቋመው የአፍሪካ የሴቶችና የልማት ኮሙኒኬሽን ኔትወርክ ኃላፊ ናቸው።
I think when we talk of ACFTA we are looking at a pan-African instrument and within the
ACFTA በመናወራበት ጊዜ የምናደርገው መናገድ ራሱ ክብር ያለው መሆኑን የማረጋገጥ ራዕይ ያዘለ አህጉር አቀፍ መሳሪያ ነው ያየን ያለነው። ድንበር ተሻግረው የንግድ ስራ ስለሚያካሂዱ ሴቶች ብዙ እናወራለን፣ ነገር ግን ክብር ባራቀው መንገድ እየተከናወነ ነው። በርግጥ አገልግሎት እንዲያገኙ እያደረግን ነው። በጉምሩክ ተቋማት አካባቢ የሚደርስባቸውን እንግልትስ እያየነው ነው። ያን ስለሚመለከቱ ጉዳዮች እየተነጋገርን ነው።
በሀገራችን ውስጥ ሳይቀር በአፍሪካ ሴት ስራ ፈጣሪዎች ብዙውን ጊዜ የግድር አገልግሎትና የመሳሰሉት አስፈላጊ ጉዳዮች እጥረት ይገጥማቸዋል። የጾታ አድሎና የስልጠና እጥረትም አለ። ሜርሲ ቺኳማ በናይጄሪያ የሴት አርሶ አደሮች ተሟጋችና ደጋፊ ናቸው። አንዳንድ ባህላዊ ደንቦች ሴቶች የመሬት ባለቤት እንዳይሆኑ በመከልከል ምግብ ማብረት እንዳይችሉ አድርጓቸዋል ባይ ናቸው።
Lack of training and retraining of women, rural women farmers to enable them to stand up in the competitive market.
በገጠር ያሉ ሴት አርሶ አደሮች ውድድር በበዛው ገበያ በብቃት ለስኬት እንዲበቁ የሚያስችል ስልጠና ላይ ተከታታይ ትምህርት ያለማግኘት አንዱ ነው። መሬት ስላለው ድርሻ እንነጋገራለን። ይሁን እንጂ ሴቶች የመሬት ይዞታ የማግኘት እድላቸው ውሱን ስለመሆኑ መስማማት የምንችል ይመስለኛል። ምርት ለማምረት ዋናው ምክንያት የሆነው የመሬት ይዞታና ቁጥጥር ባለቤትነት የለንም። ከሰባ ከመቶ በላይ የሚሆነውን ለግብርና ስራ የሚያስፈልገውን የሰው ኃይል የምንይዘው ሴቶች የምንቆጣጠረውና በይዞታችን ስር የሚገኝ መሬት ሳይኖረን እንዴት አድርገን ነው የምናመርተውና ጥሩ አዝመራ ማግኘት የምንችለው?
በአፍሪካ ሴቶች ያላቸው የመሬት ባለቤትነት ድርሻ 20 በመቶ ብቻ ቢሆንም በአህጉሪቱ 2/3ኛውን ያህል የምግብ ምርት የሚያመርቱት ግን እነርሱ ናቸው። የቅድመ ጉባኤው ስብሰባ በዛሬው ዕለት ተጠናቋል። እንደ ተሳታፊዎችም ተስፋ መሪዎቻቸው በአህጉሪቱ ውስጥ የንግድ ስራዎችን ለማካሄድ አመቺ ያልሆኑና ያልተገቡ አሰራሮችን በማስቆም በድንበር አካባቢዎች የሚያጋጥሟቸውን ችግሮች መፍታት የሚያስችሉ መፍትሄዎችን ያፈላልጋሉ ብለው ያምናሉ።
አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማስተናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየት በዋትስአፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ብላችሁ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። የፌስቡክ ገጻችን @voaamharic የትዊተር ደግሞ #voaamharic ነው። በእነዚህ መልእክታችሁን ብታደርሱን ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ለዛሬ እግዚአብሔር ይስጥልን። ሰላም ደናደሩ።